የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንበታችኋል እያልን የተለመደ የዘወትር ሰላምታችንን እያስቀደምን የኢትዮጵያ አንድነት ሬዲዮ የዛሬ የጥቅምት 21 2008 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የኖቬምበር 1 2015 የተለያዩ ቅንብሮችን ይዞ ቀርቧል። በቅድሚያ በየ15 ቀኑ እየተዘጋጀ የሚቀርበው ታሪክ ማህደር ይቀርባል። ተዛም የሳምንቱ ዋና ዋና ዜናዎች ይደመጣሉ። በመቀጠልም ባለፈው ሳምንት የኢትዮጵያ አንድነት ሬዲዮ ርዕሰ አንቀጽ የአውዲዮ መልእክት በድጋሚ ይተላለፍና በመጨረሻ የሳምንቱ የሬዲዮኑ መልእክት እንዲሆን የመረጥነው ርዕስ ተተደመጠ በኋላ የስርጭታችን ጊዜ ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ተኛ ጋራ እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት በሚቀጥለው ሙዚቃ እንከፍታለን።
ወዛል ምድሪ ወረዛል ወንድ ልጅ የገባው ቤቱን ያዋዝዛል ነረተውበላቸው ነረተውበላቸው ወይ እነዚህ አይመጡ ወይ እኛ እንሻገር
እንዲህ ዳምኖ የዘንደ መንድዋነ
ባንድሆን እንዲጨሶ የነደደንድሆን
እሪያጃ
ያመቡ ማፍሰሻ ቦታ ወደት ይሆን ወዴት ሆን ወዴት ሆን ወዴት ሆን ገፍተር ገፍተር ለበለበ መቼ ይታረቃል
ታሪክ ማህደር አንማጮቻችን አስቀድመን የተለመደ ሰላምታችንን በትህትና እናቀርባለን። በዚህም ምሽት የዚህ ዝግጅት ክፍለ ጊዜ ይዘንላችሁ የቀረብነው ሞረሽ ተተባለ ተቀድሞ ኢትዮጵያዊ የአማራ አንድነት ድርጅት ልሳን በሰሜን አሜሪካ የመአህድ ድጋፍ አውታር የቀረበ ቅጽ 1 ቁጥር 6 እና 7 በየካቲትና መጋቢት 1985 ዓ ም የተጻፈ ጽሑፍ ነው። የጽሑፉ አርዕስትም አዲሱ ትውልድ ተጀግኖች ኢትዮጵያውያን ብዙ ይማራል የሚል ሲሆን የጽሑፉ ደራሲ ወሰኑ ተፈራ ናቸው። አዲሱ ትውልድ ተጀግኖች ኢትዮጵያውያን ብዙ ይማራል ወሰኑ ተፈራ። በዛሬው ዝግጅታችን በአምስቱ ዓመታት የጣሊያ ወረራ ዘመን ከፍተኛ የጀግንነት ተግባር ተፈጸሙት አርበኞች ውስጥ ሶስቱን ለማስተዋወቅ እንሞክራለን። የታወቁት የታሪክ ጸሐፊ ታደሰ ዘውልዴ እንዳሉት አንድ አገር የማህበራዊ ኑሮ ህይወት ጥሩ ጥሩ ገበሬዎች፣ ጥሩ ጥሩ ነጋዴዎች፣ ጥሩ ጥሩ መምህራኖች፣ ጥሩ ጥሩ የሕግ አዋቂዎች ወዘተ እንደሚያስፈልጉት ሁሉ ጀግኖችም ያስፈልጉታል ይላሉ። ጀግና የሚያስፈልገው ተፋፋመ ጦርነት ላይ እንዲጋፈጥ ብቻም አይደለም፣ ልዩ ልዩ ሙያም ቆራጥና ባላላማም እንዲሆን ያሻል ብለዋል። ተዚህ ሌላ ጀግንነት በትግል መድረክ ላይ አመራር የመስጠትና ከሌሎች ጋር ተባብሮ የመስራትን ችሎታ ይጠይቃል። አሁን ተዚህ በታች የምናቀርብላችሁ አርበኞች ተተለያዩ የኢትዮጵያ ህብረተሰብ ክፍሎች በመውጣት በአምስቱ የጠላት ወረራ ዘመን በዱር በገደል ተሰማርተው ቀጠል ለብሰው ዳዋ ተንተርሰው የሀገራቸውን ነጻነት በደማቸው ያስመለሱ ጀግኖችን ነው። የነዚህ ጀግኖች ታሪክ ለአዲሱ ትውልድ መመኪያና አርአያ በእድሜም ለበሰሉት የትዝታ መቀስቀሻ እንደሚሆን ይገመታል ይላሉ ወሰኑ ተፈራ። በላይ ዘለቀ ልጅ በላይ ዘለቀ ታባታቸው ታቶ ዘለቀ ላቀውና ተናታቸው ተወይዘሮ ጣይቱ አሰኔ በ1888 ዓመተ ምህረት በወሎ ክፍለ ሀገር በቦረና አውራጃ ተወለዱ። አባታቸው አቶ ዘለቀ ጎጃም በረንታ ተተባለ ቀበሌ የሚወለዱ ሲሆኑ እናታቸው ወይዘሮ ጣይቱ የቦረና ተወላጅ ናቸው። ሁለቱም ወላጆቻቸው ተዝቅተኛ የገበሬ ቤተሰብ የሚወለዱ ናቸው። ወላጆቻቸው የሚተዳደሩትም በግብርና ሙያ ስለነበር ወጣቱ በላይ ዘለቀ የልጅነት ጊዜያቸውን ያሳለፉት እንደ አካባቢው ልጆች ከብት በማገድና ወላጆቻቸውን በርሻ ሥራ በመርዳት ነው። ገና በወጣትነት ዕድሜያቸው ሳይታሰብ በድንገት በላይ አጎታቸውን አቶ ነጋሽ አሰኔን በመግደላቸው ቅጣት እንዳይፈጸምባቸው በመስጋት ሸሽተው በብሸና አውራጃ በምዕራብ የአባይ ሸለቆ ውስጥ ተባለቤታቸውና ተታናሽ ወንድማቸው ጋር ይኖሩ ጀመር። በሽፍትነት በቆዩበት 15 ዓመታት ውስጥ በአካባቢው ነዋሪ ሕዝብ ዘንድ በጣም ይፈሩና ይከበሩ እንደነበር ይነገራል። በ1928 ዓመተ ምህረት ኢጣሊያ አገራችንን ኢትዮጵያን ሲወር በጎጃም ክፍለ ሀገር በአርበኝነት ሙያ ተጀመሩት የመጀመሪያዎቹ ጀግኖች በላይ ዘለቀ አንዱ ነበሩ። ጠላት ጎጃም እንደገባ ዝናቸውን በመስማቱ ባሉበት ጦር ልኮ ወጋቸው። በላይም የመጣባቸውን ጦር በሚገባ መክተው የጦሩን መሪ ማርከው በስቅላት ቀጡት። ይህ ድርጊታቸው በጎጃምና በመላው ኢትዮጵያ ሲሰማ ከፍተኛ ዝናን አተረፈላቸው። ብዙ ተከታዮችም ገባላቸው። የኚህ ጀግና ድል መጎናጸፍ የጎጃም ሕዝብ በጠላት ላይ እንዲነሳሳ ከፍተኛ አስተዋጽኦ እንዳደረገ ይታመናል። ከዚህ በኋላም በላይና ተከታዮቻቸው የጠላትን ጦር እያሳደዱ ማጥቃት ጀመሩ። በተለይ ብቸናና ደብረ ማርቆስ መካከል ባለው አካባቢ በአባይ ሸለቆና በአባይ ድልድይ እንዲሁም ጠላት በመሸገበት በመውጋት ሲንቀሳቀስ መንገድ ዳር እያደፈጡ በማጥቃትና ስንቁንና መሳሪያው እንዳይተላለፍ አደጋ በመጣል ከፍተኛ ተጋድሎ አድርገዋል። በዚህም ትግላቸው አብዛኛውን የምስራቅ ጎጃምና የቦረናን አውራጃ በቁጥጥራቸው ስር አደረጉ። በዚሁም መሰረት በምስራቅ ጎጃም እንደ ግራቀኝ ሸበል፣ ደባይ ጥላት ግን፣ በረንታ፣ እነማይ የመሳሰሉትን 12 የቀበሌ አካባቢዎችን ተወሎ ደግሞ ቦረና ጫክትንና ደራን ተጠላት እጅ ፈልቅቀው በበላይነት ያስተዳድሩ ጀመር። አስተዳደራቸው ከፍተኛ ስርዓትና ደንብ ስለነበረው ሕዝቡ ዘንድ ተፈርተው ተከብረውና ትዕዛዛቸውም በሚገባ ተጠብቆ ሥራ ላይ ይውል ነበር። በዚህ የተነሳም ሕዝቡ ልዑል በላይ፣ አባ ኮስትር ወይም አጼ በጉልበቱ እያለ እያቆላመጠ ይጠራቸው ጀመር። የሚያስተዳድሩትን ቦታዎች በመንግሥታዊ ወግና ሥርዓት ይመሩም ስለነበር በሥራቸው ለሚያስተዳድሩት አርበኞች ከፍ ያለ የማዕረግ ስም ማለትም ራስ፣ ቢትወደድ፣ አፈ ንጉሥ ወዘተ እያሉ ይሰይሙ ጀመር። ይህ ሲነሳ አብሮ የሚነገርም አንድ ወግ አለ። አንድ ቀን ልጅ በላይ ሹምሽር በሚያደርጉበት ጊዜ ወንድማቸው እጅጉ ዘለቀን ደጃዝማች ብለው ሾሙት። ወንድማቸውም ጋሼ ስም ሁሉ ጨረስከው አንተ ማን ልትባል ነው ብሎ ቢጠይቃቸው እሳቸው ሲመልሱ ለእንሄ ሌላ ስም ምን ያስፈልጋል እናቴ በላይ ብላኝ የለ ብለው መለሱለት ይባላል። ንጉሠ ነገሥት አጼ ኃይለ ሥላሴ በእንግሊዝ ጦር እየተረዱ በሱዳን በኩል ወደ ኢትዮጵያ ሲመለሱ ልጅ በላይ ዘለቀ ጠላትን ተመስራቅ ጎጃም ለማስወጣት ከፍተኛ ጦርነቶች አካሂደዋል። እስተ መርሃቤቴና ሰላሌ ድረስ ያለውንም አገር በመክፈት ንጉሠ ነገሥቱ ያለ ሽግር እንዲያልፉ ከፍተኛ ትግል አድርገዋል። ንጉሡ ደብረ ማርቆስ ከተማ ሲገቡም ከፍተኛ ወታደራዊ ሰልፍ አድርገው የተቀበሏቸው ሲሆን ተገቢውን መስተንግዶም አበርክተዋል። ነጻነት ተተመለሰ በኋላ ንጉሠ ነገሥቱ ለልጅ በላይ ዘለቀ የደጃዝማችነት ማዕረግ ሰጥተው በጎጃም ውስጥ በአንድ አካባቢ አስተዳዳሪ አድርገው ሾሟቸው። በላይ በዚህ ሹመት ባለመደሰታቸው ሸፈቱ፣ ተይዘውም ታሰሩ። ተእስር ቤት ለማምለጥ ያደረጉት ሙከራ ሳይሳካ በመቅረቱና በወቅቱም አንድ ሰው ሕይወት በመጥፋቱ በመንግሥት ውሳኔ እጅግ አሳዛኝና ጠያቂ በሆነ መልክ በስቅላት እንዲቀጡ ተወሰነ። ይህ ውሳኔ በመላው ኢትዮጵያ ሕዝብ ዘንድ ከፍተኛ ቅሬታን ያስከተለ ሲሆን ዛሬም ቢሆን በታሪክ ፊት ብዙ ጥያቄዎች ሳያስነሳ አይቀርም። የእኚህ ታላቅ አርበኛ ታሪክ በአገር ወዳድ ኢትዮጵያውያን ልብ ውስጥ በወርቅ ቀለም ተቀርጾ ለዘላለም ሲታወስ ይኖራል። ወይዘሮ ሸዋረገድ ገድሌ። ወይዘሮ ሸዋረገድ ገድሌ ተናታቸው ተወይዘሮ ትደነቅ ያለሽና ታባታቸው ተደጃዝማች ገድሌ ወልደ መድህን በ1878 ዓመተ ምህረት ተወለዱ። ተልጅነት ዕድሜያቸው ጀምሮ በቤተ መንግሥት ውስጥ በማገልገልና የበጎ ሥራ በመሥራት ከፍተኛ የሀገር ፍቅርና ተቆርቋሪነት ማሳየትም ጀመሩ። የኢትዮጵያ ቀይ መስቀል ማኅበርና የኢትዮጵያ ሴቶች ማኅበር ተመሠረቱትም ውስጥ የመጀመሪያዋና አንዷ ናቸው። አምስቱን ዓመት የጣሊያ ወረራ ዘመን በአርበኝነትና በእስር ቤት ታሳለፉም በኋላ የበጎ አድራጎት ሥራቸውን በመቀጠል የድሆች ልጆችን ሰብስበው በማስተማር ለደካሞችና ለችግረኞች ማረፊያ ቤት በመሥራት ገዳማትን በመርዳትና ሌሎች የበጎ አድራጎት ሥራዎችን በመሥራት ኖረው በ1941 ዓ ም የላሊበላን ቤተ ክርስቲያን በመጎበኘት ላይ እንዳሉ በደረሰባቸው ድንገተኛ ሕመም ምክንያት አረፉ። በታላቅ ሥነ ሥርዓትም ንጉሠ ነገሥቱ በተገበኙበት በደብረ ሊባኖስ ገዳም ተቀበሩ። ወይዘሮ ሸዋረገድ የአርበኝነት ሥራቸውን የጀመሩት ገና ጠላት እንደገባ ነው። በዱር ለተሰማሩት አርበኞች ስንቅና ማንኛውንም አስፈላጊ ነገር ሲያቀርቡ ኖሩ። የኢትዮጵያ ቀይ መስቀል ማኅበር የሞቱትን በማንሳት የቆሰሉትን በማከምና በሌላም ተመሳሳይ መስክ ለሚያደርገው ጥረት ወይዘሮ ሸዋረገድ በገንዘባቸው በሐሳባቸውና በጉልበታቸው ከፍተኛ ድጋፍ ሰጥተዋል። የውስጥ አርበኞች ማኅበርም ሲቋቋም ከፍተኛ የገንዘብ ድጋፍ ተሰጡት ኢትዮጵያውያን መካከል አንዷ እሳቸው ነበሩ። በጦር ሜዳም ቢሆን መሪና ተዋጊ አዋጊ በመሆን በመሐልና በምዕራብ ሸዋ ተሰልፈው ከፍተኛ የአርበኝነት ጀብዱ ፈጽመዋል። የጦር ታሪካቸው ሰፊ ስለሆነ ለምሳሌ ያህል ሁለቱን ብቻ እዚህ ላይ እናቀርባለን ይላሉ የዚህ ጽሑፍ ደራሲ። በደጃዝማች ዘውዴ ጥላሁን መሪነትና ከሌሎች ባልደረቦቻቸው ጋር ጠቅላላ 14 ሰዎች ብቻ በመሆን ማንም አይበግረውም እየተባለ የሚነገርለትን የጀልዱን ምሽግ ሚያዝያ 8 ቀን 1932 ዓ ም አጠቁ። ባደረጉት እና በፈጸሙት ፍልሚያ በአንድ ምሽት ብቻ በምሽጉ ውስጥ የነበሩትን የፋሽስት ወታደሮች በሙሉ ገድለው 400 ባንዳዎች ተነመሳሪያቸው ማርከው 700 ጠመንዣ አቃጥለው 2 ከባድና ሁለት ቀላል መትረጊስና 18 ሳጥን ቦምብና ጥይት ለማማረክ ችለዋል። የጀልዱ ጦርነት በተደረገ በሰባተኛ ወር ደግሞ የአዲስ ዓለምን የጠላት ምሽግ ለማስለቀቅ በተደረገው ውጊያ ከፍተኛ ሚና ተጫውተዋል። ደጃዝማች ዘውዴ ጥላሁን የአዲስ ዓለምን ምሽግ ለማስለቀቅ ሐሳብ እንዳላቸው ወይዘሮዋ በሰሙ ጊዜ ሸዋረገድ ደጃዝ ዘውዴና ተባባሪዎቻቸው ወደሳቸው እንዲመጡላቸው ጠየቁ። ወደሳቸውም እንደደረሱ የራሳቸውን ተዋጊዎች አብረው ተማሰለፋቸውም ሌላ ተባባሪዎቹ ሁሉ በመተማመን እንዲሰሩ በአንድ ላይ ቃለ መሐላ አስፈጸሟቸው። ተጥሩ ዝግጅት በኋላ ህዳር 25 ቀን 1933 ዓ.ም ተመረጠ ጦርነት ተደረገ። በዚህ አንደኛው የአዲስ ዓለም ጦርነት ተብሎ በሚታወቀው ውጊያ ጠላት ሊገድላቸው በእስር ቤት ያዛቸው ብዙ እስረኞች ያስለቀቁ ሲሆን የመሳሪያ ግምጃ ቤቱን ሰብረው 83 ብረትና 2 መትረየስ ማርከዋል። ተዚህም ሌላ 73 ነጭ ወታደሮች አንድ ባለ ኮሎኔል ማረግ ጭምር እና ቁጥሩ ብዙ የሆነ የባንዳ ወታደር ፈጅተዋል። ጀግናዋ ወይዘሮ ሸዋረገድ ባደረጉት ከፍተኛ የአርበኝነት ተጋድሎ ጠላትን በመጉዳታቸው በተደጋጋሚ በጠላት እጅ ታስረው ተንገላተዋል። እንደዛም ሆኖ በጠላት ቁጥጥር ስር ነኝ ብለው ለሕይወታቸው ሳይፈሩ በእስር ቤትም እያሉ ትግላቸውን ቀጥለዋል። ይህን በሚመለከት ቀሪን ገረመው ከሚባለው መጽሐፍ የተገኘ ታሪክ መጥቀስ በቂ ግንዛቤ ይሰጣል። አንድ ቀን የኢትዮጵያ ሰንደቅ ዓላማ ወርዶ የጣሊያ ሰንደቅ ዓላማ ሲሰቀል አልቅሰሻል ተብለው ተከሰው ተፋሽስት ሹማምንት ፊት ቀርበው ተጠይቀው ነበር። ጀግናዋ ወይዘሮም በዛን ጊዜ የፍርሃት መንፈስ ሳያሳዩ ያለ አንዳች መርበትበት ቁርጥ ባለ አነጋገር ክሳቸውን ሳያስተባብሉ አዎ አልቅሻለሁ፣ የእናንተ አገር ሴቶች የሰው አገር ለመንጠቅ የጣታቸውን ቀለበት እያወለቁ ኢትዮጵያን ለመውረር ለመውጠት ለመጡት ፋሽስቶች ሲያበረክቱ እኔ አገሬ በባዕድ ሕዝብ ሲወረርና መንግሥት ጠፍቶ የአገሬ ሰንደቅ ዓላማ ወርዶ ሌላ ሰንደቅ ዓላማ ሲወጣ ለሰንደቅ ዓላማ የማልቀስ ይነስብኝ ሲሉ የጥያቄ መልስ ሰጥተዋል። ተዚህም በቀር ለአርበኞች ስንቅ ታቀቢያለሽ፣ ቀይ መስቀልን ትረዣለሽ በሚል ተወንጅለው ለጥያቄው ቀርበው ነበር። ወይዘሮዋ ግን አሁንም በክሱ ህሊናቸው ሳይረበሽ ስለ አገሬ ነጻነት ተመቆ ቤታቸው ወጥተው የሌሊት ቁርና የቀን ሐሩር ተሚገርፋቸው የአገሬ አርበኞች ጎን ተሰልፌ ጠላቴን መጓቴ ቀርቶ የረሃብና የጥም መድኃኒት እያዘጋጀሁ መላኩ ቁም ነገር ሆኖ ነው የተጠየቅኩት። እኔ ይህን ባላደርግና ለሀገሬም ባልቆረቆር እንኳን እነሱ እናንተስ እንደምትታዘቡኝ ይሰማኛል ሲሉ ለቀረበላቸው ክስ እጅግ አስደናቂ የሆነ የአገር ፍቅር የተመላበት መልስ በቆራትነት አነጋገር ሰጡ። ይህን መልስ ሲሰማ አንድ የፋሽስት ባለሥልጣን አርበኞቹን ተረዳሽ እኛን አቶ ጅም ማለት ነው ሲል ተናግሯቸው ጠየቃቸው። ታላቁ አርበኛ ወይዘሮ ሸዋረገድ ያላንዳች ፍርሃት አሁ አልወዳችሁም፣ ማን ነው የአገሩ እንደኛ የሚወድ ሲሉ እንደገና ጥያቄውን በጥያቄ መለሱ። ነጻነት ተተመለሰም በኋላ ወይዘሮ ሸዋረገድ ገድሌ የኢትዮጵያ ጀግኖች ማኅበር አባል በመሆንና በነጻነት መስታሰቢያ በዓሎች ሁሉ እየተገኙ ወጣቱ ትውልድ የወላጆቹን ታጋይነትና የጀግንነት ባሕሪ እንዲወርስ በአራያነት ሲያነቃቁ ቆይተዋል። የኒህ የታሪክነት ስም በኢትዮጵያ ጀግኖች ታሪክ ማኅደር ውስጥ ለዘላለም ሕያው ሆኖ ይኖራል። ደጃዝማች ባልቻ ሳፎ አባ ነፍሶ ደጃማች ባልቻ ከፍተኛ ዝናን ያተረፉት በአድዋ ጦርነት ጊዜ ባሳዩት መድፋት ተኳኮስ ችሎታቸው እንደነበር እናውቃለን። እሳቸው አነጣጥረው የተኮሱት የመድፍ ጥይት በጠላት መድፍ አፍ ውስጥ ገብቶ መድፉንና ተኳሾቹን እንደጨረሰ በታሪክ ተመዝግቧል። በዚህም የተነሳ የባልሻ ዝና በመላው ኢትዮጵያ ተሰማ። ታርባ አመታት በኋላም ጠላት ተመልሶ ወደ ኢትዮጵያ ሲመጣ ባልቻ በሽምግልና ዕድሜያቸው ተመሳሳይ ጀግንነት ፈጽመዋል። ደጃዝማች ባልቻ የተወለዱት በ1848 ዓ.ም ገደማ በጉራጌ አካባቢ ሲሆን በልጅነታቸው ጦርነት ላይ በመመረካቸው ወደ ቤተ መንግሥት ተወስደው የአጼ ምኒልክ ታማኝ የልፍኝ አሽከር በመሆን በትምህርትና በስርዓት ታንጸው አደጉ። በመጀመሪያም የያዙት ሥራ በጅሮንድ በመባል የቤተ መንግሥቱን የገንዘብና የዕቃ ግብዣ ቤት በኃላፊነት መምራት ነው። ተላይ እንደተገለጸው በአድዋ ጦርነት ጊዜ ከፍተኛ ጀብዱ በመፈጸማቸው ከጦርነቱ በኋላ የደጃዝማችነት ማዕረግ ተሰጥቷቸው የሲዳሞ ገዢ ሆነው ተሾሙ። ሲዳሞን በሚያስተዳድሩበት ጊዜ ከፍተኛ ጦር ከማደራጀታቸው በላይ በጣም ተሚከበሩት የአገሪቱ ታላላቅ መኳንንቶች አንዱ ሊሆኑ በቅተዋል። የአድዋ ጦርነት 7ኛ ዓመት መታሰቢያ በሚከበርበትም ዕለት አዲስ አበባ ከተማ ውስጥ 13,000 የታጠቁ ጦርኞች አሰልፈው ወታደራዊ ትርኢት በማሳየታቸው ከፍተኛ አድናቆትና መከበርን አተረፉ። ደጃች ባልቻ በ1900 ዓ.ም የሐረር አስተዳዳሪ በመሆን ተሾሙ። ሆኖም ልጅ ኢያሱ ያደርጉት የነበረውን አንዳንድ የሥነ ምግባር ጉድለት በግልጽ በመቃወማቸው የጉምሩክ ገንዘብ አባክነዋል ተብለው በሐሰት ተወንጅለው በ1902 ዓ.ም ተአስተዳደር ሥልጣናቸው ተወገዱ። ትንሽ ቆይቶ እንደገና ግን ሲዳሞን ተሹመው በ1909 ዓ.ም ልጅ ኢያሱን ተሥልጣን ለማስወገድ በተደረገው አድማ ተካፋይ ለመሆናቸውም በላይ ልጅ ኢያሱ ውሳኔውን በመቃወማቸው ሲያምፁ ደጃች ባልቻ ሐረር ድረስ ወርደው የልጅ ኢያሱን ጦር ወቅተው ድል አደረጉ። አጼ ኃይለ ሥላሴ ሥልጣን ተያዙ በኋላም በንጉሡ አመራር ባለመደሰታቸው እንደገና ቅሬታቸውን በግልጽ ማሰማት ጀመሩ። በዚህ የተነሳ በ1920 ዓ.ም ንጉሡ ደጃች ባልቻን ተሥልጣን አስወግደው ኢጣሊያ አዲስ አበባ አስተገባበት ድረስ በግዞት እንዲኖሩ አደረጉ። ሆኖም በሽምግልና ዕድሜያቸው ተሥልጣን መወገድና መጋዝ የባልቻን የጀግንነት ወኔና የአገር ፍቅር ስሜት አልቀነሰውም፣ እንዲያውም የበለጠውኑ አጠናከረው። በ1928 ዓ ም ጠላት አዲስ አበባ ሲገባ ለጠላት አልገዛም በማለት በ80 ዓመታቸው በአርበኝነት ተሰማሩ። በጉራጌ ቀበሌዎች አካባቢም ጦር አደራጅተው ትግል ጀመሩ። በመጨረሻም ጠላት አሉበት ወጨጫ ተራራ ድረስ ሄዶ ጦር ከፈተባቸው። አሻ ጃግሬዎቻችሁ ብቻ በሕይወት ተርፈው በጠላት እጅ ሊወድቁ ተቃረቡ። የወጋቸው ጦር መሪ የጣሊያ መኮንን መሳሪያቸውን እንዲያስረክቡና ሽጉጣቸውን ተውገባቸው እንዲፈቱ ባልቻን ሲያዛቸው፣ ባልቻ ለአንተ መሳሪያዬን ላስረክብ አልመጣሁም ብለውት መኮንኑንና ሁለቱን አሽከሮቻቸውን በሽጉጣቸው ገድለው እሳቸውም ወዲያውኑ በጠላት ተገደሉ። አዛውንቱ ባልቻ እንደ ወጣት ተዋግተው ለአገራቸው ቤዛ ለመሆን ያሳዩት ቁርጠኝነት ለአሁኑና ለመጪው ለዘላለማዊው ትውልድ ከፍተኛ አርአያ እንደሚሆን አያጠራጥርም። አድማጮቻችን፣ የዚህ ምሽት የዚህ ክፍለ ጊዜያችን በዚህ ይደመደማል። ቀጣዮቹን ዝግጅቶች እንድትከታተሉ በትህትና እንጋብዛችኋለን። መልካም ምሽት።
አድማጮቻችን ከዚህ ቀጥለን የሳምንቱን ዋና ዋና ዜናዎችን አስደምጣለን። በኢትዮጵያ ተከሰተው ወያኔ ሰራሽ ረሃብ ከ12 እስከ 15 ሚሊዮን ህዝብ ህይወት ለአደጋ እንዳጋለጠ የዓለም አቀፍ የዜና አውታሮች እየዘገቡ ሲሆን ለተራበው ወገን እርዳታ ለማቅረብ ግን የተለያዩ ወያኔ እንቅፋቶች እንዳሉ መረጃዎች እየቀረቡ ነው። ከዚህ ጋር በተያያዘ ዜና ለጋሽ ሀገሮች ሊሰጡ የሚፈልጉትን ይሄን አቅርቦች ተቀብሎ ለማደል የሚደረገው ጥረት አጥጋቢ እንዳልሆነ ለጋሽ ሀገሮች እየወተወቱ ነው። እርዳታ ለጋሾቹ ከሰሞኑ የረሃብተኛ ቁጥር አስመልክቶ በሰጡት አስተያየት ከ12 ሚሊዮን በላይ ማደጉንም ገልጸዋል። ወያኔ ቀደም ሲል ጥሬ ገንዘብ በዶላር ከተሰጠኝ ካከማቸው ተህል ጎተራ በገንዘቡ መጠልክ ላቀርብ ይችላል በሚል የሰጠው መግለጫ በእርዳታ ህል አቅርቦትሽና በማከፋፈሉ ስራ ላይ ተጽዕኖ እንዳሳደረ ቅሬታ ያላቸው ወገኖች ገልጸዋል። የለጋሾችና የሰብአዊ ድርጅቶች ፍላጎት ሁሉን ከውጭ ገዝቶ በማቅረብ እንዳለባቸውና ግልጽነት ባለው ሁኔታ የማከፋፈሉ ተግባር ሲከናወን ቁጥጥር ማድረግም እንዳለባቸው እየገለጹ ነው። በሌላ በኩል ደግሞ ወያኔ ዓለም አቀፍ ድርጅቶች የሚሰጡት መመሪያ እየጣሰ ለመስራት ባለው ፍላጎት የተነሳ የውጭ እርዳታ ለጋሾች ቃል የገቡትን እርዳታ አዘግይቶታል በማለት በመውቀስ ላይ ነው። በሌላ በኩል ደግሞ የረሃቡ መስፋፋትና ጫና ያስከተለው የሰብል ምርት ከገበያ መጥፋት ጋር በተያያዘና ከሎች ወያኔ ሰራሽ ችግሮች ጋር ተዳምሮ የምግብ ዋጋ ግሽበት እየተከሰተ ለመሆኑ የውጭ ሀገር እርዳታ ለጋሾች እየመሰከሩ ነው። የረሃብ መስፋፋት መከሰት በቀጣው የህዝብ መፈናቀልና መሰደድ እንዲሁም የሰብአዊ ቀውስ እየታየ ነው ሲሉ አስተያየታቸውን ሰጥተዋል። የትግራይ ያን አገዛዝ በሽብር ተግባር በመሰማራትና ለአይኤስ እስላሚክ ስቴት ቡድን ለመቀላቀል ሲንቀሳቀሱ አገኘኋቸው በካንጋሩ ፍርድ ቤት ማቅረቡን ባለፈው አርብ ገለጸ። በአዲስ አበባ የሽብር ቡድን መቀመጫ አድርገው መዋቅራቸውንም በመላ ኢትዮጵያ በመዘርጋት የሚከተሉትን የአክራሪ ሃይማኖት እምነት ውጭ ሌላ እንዳይኖር ለማድረግ መንቀሳቀሳቸውን በክሱ ላይ ጠቅሷል። በወያኔ ክስ መዝገብ ላይ ከሰፈረው የመወንጀያ ክስ በዋነኛነት ተጠርጣሪዎች ናቸው ያላቸውን 20 ግለሰቦች ከአገዛዙን በትጥቅ ትግል ለመጣል የጦር መሳሪያዎችን ለመግዛትና የስልጣና ቦታዎችን በመብረጥ ገንዘብ ለማሰባሰብ ይንቀሳቀሱ እንደነበር ጠቅሶ ለዚሁ ዓላማ ማሟያቸው በጅማና አካባቢዋ ተሽከርካሪዎችን በማስቆምና ተሳፋሪዎችን በመግደል ንብረትና ገንዘብ ዘርፈዋል ሲል የወያኔ ካንጋሩ ፍርድ ቤት አቃቢ ሕግ ክስ አትቷል። ተከሳሾቹ በተለያዩ የፕሮፓጋንዳ ዘዴዎች አገዛዙን ለመጣል የተንቀሳቀሱት ከ1999 ዓ.ም እስከ 2007 ዓ.ም እንደሆነ በመግለጽ የአይኤስ ዘጋቢ ፊልሞችን በመመልከትና በማስተራጨት ሰርተዋል በማለት በጸረ ሽብርተኝነት አዋጅ ፍርዳቸውን እንዲያገኙ ሲል የፍርድ ቤት ቀጠሮ ሰጥቷል። የትግራይ ያን አገዛዝ ዜጎች የመብትና የነጻነት ማጣት ተቃውሟቸውን ወደ ፈጠራ ክሶች በመለወጥ የተለያዩ ተንኮሎች በማስተናዳት ራሱ ዳኛና መስካሪ ሆኖ የሚያካሂደው የግፍ እርምጃ በመሆኑ የአይኤስ ተከታዮች ተፈጥረዋል የሚለው የወያኔ ፕሮፓጋንዳ አገሪቱን በሽብርተኝነት ለመግዛት ከሚያደርገው ሸፍጥ ጋር የተያዘ ነው ሲሉ ክሱን የተከታተሉ ወገኖች ገልጸው በንጹሐን ዜጎች ላይ የሚደርሰውን በደል እናወግዛለን በማለት ተቃውሟቸውን አሰምተዋል። ብሔራዊ አማራ ዲሞክራቲክ ንቅናቄ ተብሎ የሚጠራ በወያኔ ተዳቅሎና ታዝሎ ምኒልክ ቤተ መንግስት እንዲገባ የተደረገውና ለብዙ ዓመታት ያህል በኤርትራኖች የተመራው ድርጅት 35ኛ ዓመት በዓሉን እንዲያከብር በታዘዘው መሰረት መዋጮ እያሰባሰበ መሆኑን ከሀገር የደረሰን ዜና ገለጸ። የህወሓት በዓል በአገር አንጡራ ሀብት በፈንጠዝያ በልቅያ በየዓመቱ ሲከበር የቀሩት የወያኔ ወልድ የሆኑት ድርጅቶች ተመልካችና እንግዳ ሆኖ ከመታየት በስተቀር በኢህአዴግ ድሬቶ የተጠቀለሉት ከወያኔ ቀጭን ትእዛዝ የወጣ ባህል ሳያዘጋጁ ቆይተዋል። በቅርብ ጊዜ አገዛዙ አውራ የትግሬ ወያኔ መሪዎች በአደን በወያኔ የተፈጠረበትን 35ኛ ዓመትና ከወያኔ ጋር ተባባሪ በመሆን በአገር የማውደም ተግባር የተሰማራበትን ዘመን እንዲያከብር በሰጠው ትእዛዝ መሰረት 300 ሚሊዮን ብር የሚፈጅ ድግስ እቅድ አውጥቶ እየተንቀሳቀሰ ነው። ይህን ያህል ገንዘብ ወያኔ እንደ ልቡ ከሚፋልልበት የአገር ሀብት ቆንጥሮ ለመስተፈቃደኛ አለመሆኑን በመግለጽ በአደን በወያኔ ክልላዊ መዋቅር ውስጥ ከሚሉት አማሮች በተለይም ከነጋዴዎች በልግሳ እንዲሰበስብ ትእዛዝ አስተላልፏል። የተላለፈው ትእዛዝ እንደሚለው ከሆነ ነጋዴዎቹ በአጣዳፊ የሚደርስባቸውን ድርሻ እንዲከፍሉ ያሳስባል። የአማራው ህዝብ በኑሮ ውድነት በበሽታና በረሃብ እየተሰቃየ ያለ በክልል ውስጥ የጠባብነትና የዘረኝነት በሽታ ላለባቸው ጌቶቻቸው ማሞገሻ እንዲውል ዝርፊያ ለማካሄድ መወሰኑ አግባብነት የለውም ያሉ ወገኖች የወያኔ ግልገል ድርጅት ይሆን በአዴን የሚያሰናዳው በዓል እንዳይሳካ ማንኛውንም እርምጃ መወሰድ እንዳለበት ጥሪ አስተላልፈዋል። የትግራይ ያን አገዛዝ ለአገልጋይ ተሿሚዎቹ የመኖሪያ ቤት አቅርቦት ለማሟላት በያዘው ዘመቻ ከሰሞኑ ተከራይተው ኑሯቸውን ይመሩ ከነበሩ እየነጠቀ ለሾማቸው ካድሬ ባለስልጣናት እያደለ መሆኑን ከሀገር የደረሰን ዜና ገለጸ። የወያኔ ቤቶች ኤጀንሲ መባል የሚጠራው ድርጅት ይህንኑ ምንጠራውን ለማካሄድ ባለፈው ሳምንት ከ30 የበለጡ የድርጅቱን ሰራተኞች በማሰማራት የሲኤምሲ አፓርትማዎች ላይ ድንገተኛ ወረራ በማካሄድ በአፓርትመንቶቹ ቅጥር ግቢ በመገኘት ነዋሪዎቹን በጥያቄና መልስ ያዋክቡ ሰምተዋል። ዘመቻው ነዋሪዎቹን ለማፈናቀል የታቀደ እንደሆነ የተናገሩት ወገኖች አገዛዙ አይን ያወጣ የሰብአዊ መብት ረገጣ እየፈጸመ ነው ብለዋል። ወያኔን አይኑ የጣለባቸው ምራ ቤቶች በደርግ ዘመን ለዲፕሎማቲክ ማህበረሰቡ ተብሎ 507 አፓርትመንት ቤቶች ተገንብተው ወዲያውኑ ደርግ ከስልጣን ሲወገድ ቤቶቹ በወያኔ ተወርሰው አቅም ላላቸው ተከራዮች ተላልፈው የነበሩ ሲሆን ቀደም ሲልም በዚሁ ስፍራ 40 ያህል ተነጥቀው ለባስልጣናቶች መተላልፉ ይታወሳል። አሁን የቀሩትን 467 ተከራዮች አስወጥተው ነዋሪውን ለማባረር እቅዱን እንዳጠናቀቁ ነዋሪዎቹ ስጋታቸውን ገልጸዋል። ወያኔ ትግሬ ክልል ከሚለው በስተቀር ልክ እንደ ገጠሩ መሬት የከተማ ቤቶችና መሬቶችን ወርሶ በሽያጭ ቸብችቦ ያጠናቀቀ በመሆኑ በተለይም በአዲስ አበባ መንደሮችና ህንፃ መሬቶችን በሊዝንግ አከራይቶ ሀብት እያካበተበት ሲሆን ማንኛውንም ውርስ ወሳጁና ቤት ክራይ ሰብሳቢ ወያኔ አዲስ የንጥቂያ ስልት አውጥቶ ለካዴ ባለስልጣኖቹ ምቾት ለመፍጠር የሰማያዊ ቤቶችን ከመዳፈርና ከመጋፋት አልፎ ዜጎችን በሜዳ እየጣለ ነው ሲሉ ነዋሪዎቹ በመሬት ተናግረዋል። በመቀጠልም የትግራይ ወያኔ አገዛዝ በቤት እጥረት ምክንያት የካዴ ተሿሚዎችን ድልድል ቁጥር አጠናቅቆ ያልጨረሰ ሲሆን ከካዴ ሚኒስትር ዴኤታዎቹ በታች ያሉ ገና የሹመቱ ድልድል ሲሰጥ ሌሎች መንደሮችን እየዳሰሰ የማፈናቀሉ ተግባር መከናወኑ መቀጠሉ አይቀሬ ነው ሲሉ አስተያየታቸውን ሰጥተዋል። የትግራይ ወያኔ አገዛዝ በኤሌክትሪክ ኃይል ታሪፍ ላይ 50% እንደሚጨምር ሰሞኑን ይፋ አደረገ። እንደው ያነባባል ከሆነ የሀገሪቱ ኤሌክትሪክ ኃይል ስርጭት በመንግስት ድጎማ ተደግፎ የቆየ በመሆኑና ታሪፉ ከመገበያ ተመን ያነሰ ነውና የዋጋው መጨመር አስፈላጊ ነው የሚል መግለጫ ቢሰጥም ይህን አባባል ታማኝነት እንደሌለው ህዝቡን እያነጋገረ ነው። አንድ ኪሎዋት የኤሌክትሪክ ኃይል ማመንጨት የሚፈጀው የማምረቻ ዋጋና የሽያጭ ዋጋ ልዩነት አለው የሚለው ወያኔ ሂሳብ የኢንዱስትሪ ቃ አምራቾችን ከፍተኛ ስጋት ላይ ጥሏል። ወያኔ ኤሌክትሪክ ኃይል ሽያጭ ለማካሄድ በጥፊያ ላይ ሲሆን፣ በአሁኑ ጊዜ በውጭ ምንዛሪ እጥረት ቀውስ ውስጥ የገባው ወያኔ የዋጋ ጭማሪውን አስመልክቶ የኤሌክትሪክ ኃይል ለሚያስከፋፍሉትም የኤፈርት ድርጅቶች መመሪያ መስጠቱም ተገልጿል። የህዳሴ ግንባታ በዜጎች ላይ በጣለው የግዳጅ መዋጮ እየተከናወነ ያለመሆኑን የገለጹ ወገኖች በዋጋ ጭማሪም በመዋጮም እየተመዘበር ነው በማለት ተቃውሟቸውን ገልጸዋል። አንዳንድ የውስጥ አዋቂዎች እንደሚሉት ከሆነ ወያኔ በኤፈርት አማካኝነት ከቅርብ ጊዜ ወዲህ ሙሉ በሙሉ የግድቡን ኤሌክትሪክ ኃይል ስርጭት የሚቆጣጠርና ለውጭ ገበያ የሚያሰራጭ ከአንድ የአሜሪካ ኩባንያ ጋር ውል ለመግባት እየተደራደረ መሆኑን ይፋ አድርገዋል። ይህ ኩባንያ በአሁኑ ወቅት ከጅቡቲ ወደ ኢትዮጵያ የሚዘረጋ የነዳጅ ማስተላለፊያ ቧንቧ ግንባታ ይጀምራል ተብሎ ይጠበቃል። በመጨረሻም ሶማሊያ ውስጥ የሚንቀሳቀሰው ጽንፈኛው አክራሪው እስላማዊ ቡድን አልሸባብ የሶማሌ ጦርና የአፍሪካ ህብረት ሰላም አስከባሪዎች የጦር ሰፈሮች ላይ ጥቃት በማድረሱ ተገለጸ። ቡድኑ በትናንትናው ዕለት ያደረሰው ጥቃት በቀሰቀሰው ውጊያ ከ50 የሚበልጡ ታጣቂዎቹ መገደላቸውን የሶማሌ ባለስልጣናት ተናግረዋል። የአልሸባብ ቃል አቀባይ በኩሉ 25 ወታደሮች እንግድያለሁ ሲል መግለጫ ሰጥቷል። በመቀጠልም ከተገደሉት ውስጥ 15 ኢትዮጵያውያን ናቸው ማለታቸውን የጀርመን የዜና ወኪል ዲፒኤ ከሞቃዲሾ ዘግቧል። የቡድኑ ታጣቂዎች ከሁዳር ከተማ በደቡብ ምዕራብ በሚገኙ ሞራ ጋቤ እና ጋራስ ዋይኔ በተባሉ መንደሮች የሚገኙትን የጦር ሰፈሮች በመውረር ጦር መሳሪያዎቻቸውን መዝረፋቸውን አስታውቀዋል። አንድ ስማቸው እንዲጠቀስ ያልፈለጉ የጦር አዛዥ ጠፍቶ ጠፊ ጥቃት እንደነበር ማመልክተዋል። የአካባቢው ነዋሪዎች ከፍንዳቷ በኋላ የተከተለው የተኩስ ልውውጥ ከሶስት ሰዓት በላይ እንደቆየም ገልጸዋል። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች በዚሁ እናጠቃላለን። I'm gonna make it.
መደውስ ቢባል መችል መድና ፍቅር ተለውጦ በትዝታ ቃና የምን ትዝታ
ባለቤቱን ካልናቁ አጥሩን አይነቀንቁ። ባለም ውስጥ የመከፋፈልን ዓላማ አንግቦ መረቡን የዘረጋው የጸረ ኢትዮጵያ ቡድን ከመቼውም ጊዜ በበለጠ የኢትዮጵያን ሕዝብ መሠረታዊ የፖለቲካ፣ የማኅበራዊ፣ የኢኮኖሚ ችግሮች ለኢትዮጵያዊነት ቀና አስተሳሰብ ከሌላቸው የውጭ ኃይሎች ጋር በጥብቅ እንዲተሳሰር ከተደረገ ጊዜ ጀምሮ ብዙ ዓመቶችን አስቆጥሯል። የአውሮፓ ቅኝ ገዢዎችን በጦር ሜዳ ቅስማቸውን በመስበር አሳፍረው በመመለስ ለአፍሪካና በቀረውም ዓለም በቅኝ አገዛዝ ቀንበር በዘርና ቀለም ልዩነት ሲሰቃይ ለኖረው ሕዝብ ልዩ አርማና መመኪያ ሆና የቆየችው አገራችን ኢትዮጵያ በራሷ ፍጡር በሆኑ ባንዳ ልጆቿ ሉዓላዊነቷ ሲደፈር፣ የሕዝቡ አንድነት ሲቦረቦር ቆይቷል። ምዕራባውያን ሕዝብና አህጉር ባይተዋርና እድሉንም ሆነ ፍላጎቱን በኩል ደረጃ ለመደራደር ወደማይችልበት የበታችነት እያሽቆለቆሉትና የእነርሱንም የበላይነት እንደፈለጉ የሚጭኑበት ለማድረግ አመች ሁኔታ ለመፍጠር የተባበሯቸው ትምህርት ቀመሱ ወገን ለመሆኑ አልያ ይባል። ዛሬ በአገራችን የተንሰራፋው የርዕዮተ ዓለም ፖለቲካና ኢኮኖሚያዊ ተጽዕኖ መዘዝ እርስ በርስ የመናከስና እልቂት ፈጻሚውና አስፈጻሚው ታማኝነት የጎደለው የምሁራን ክፍል እንደሆነ ከማንም ያልተደበቀ ሐቅ ነው። አገራችን ኢትዮጵያ ጥንታዊት ውድ የሆነ የስልጣኔ ቅርስ ያላትና በነጻነቷ ኮርታ ለብዙ ሺህ ዓመት የኖረች መሆኗን ጠላቶቿም አይዘነጉትም። የኢትዮጵያችንም ልዩ የሆነ ውበትና ጌጧም እነኚህ የተለያዩ ባህልና ሃይማኖት ያለው ሕዝቧ መሆኑንና እነርሱም እጅ ለእጅ ተያይዘው በአንድ ሰንደቅ ዓላማ በአንድ መሪ የአካባቢውን ተስፋፊዎች በተለይም የአውሮፓ ቅኝ ገዢዎችን አሳፍረው በመመለሳቸው የወራሪዎች ትውልድ ያልቀበረውን ቂም በቀል ዕዳ ከፋይ እንድንሆን አድርገውናል። በተለይም በወያኔ ዘመን ነጻ አገርና የሕዝብ ፍቅር የአንድነት መንፈስ የገባበትን ማጥ ስናገናዘብ ኢትዮጵያ አገራችን ለመላው ዓላማችን ብሩህ ተስፋ የሚፈነጥቅ የነጻነት ተጋድሎ በማድረጉ እንድትከፍለው የተበየነባት ዕዳ መሆኑን የሚዘነጋ ትውልድ ካለ ለከፋፋዮች ያደረ ባንዳ ሊሆን እንደሚችል ግልጽ ነው። የኢትዮጵያ አንድነት ሬዲዮ ይህንን የመንደርደሪያ ሐሳብ የሰጠው ባለፈው ሳምንት የአገርና የሕዝብን ውርደት ለማስተናገድ የሻቢያን የኦነግን ለኢትዮጵያ ሕልውና ደንታ የሌላቸውን ምሁራኖች፣ የልዩነት መሐንዲሶችን፣ ከሁሉም በላይ የለየላቸው የኢትዮጵያ ደመኛ ጠላቶች ጋሻ ጃግሬ ሆነው ያገለገሉ ሁለት አሜሪካውያኖችን ያካተተ ሰሚናር በዋሽንግተን መካሄዱን አስመልክቶ በቀረቡ ሐተታዎች ዙሪያ ምላሽ ለመስጠት ነው። የኢትዮጵያን ህዝብ ለዛሬው አመከራ ይዳረጓት ጥላቶቿ ጸረ ኢትዮጵያ መንፈሳቸው በቀሰቀሳቸው ቁጥር ኢትዮጵያዊነትን የሚፈታተኑ ድርጊቶች ይወጥናሉ። ዓለም አቀፍ የጸረ ኢትዮጵያ ቡድን የኢትዮጵያን የረጅም ዘመን ታሪክ ባለቤትነት የነጻነቷን አለመደፈር የህዝቧን ፈተና ችሎ ባንድነት ጸንቶ መቆም በበጎ አይቶት አያውቁም። ወያኔና ሻቢያ በጸረ ኢትዮጵያ ኃይሎች ታግዘው ላለፉት 40 ዓመታት አገሪቷ ታሪክና መሪ እንዳልነበራት ደንታቢስ ለሆነው የህብረተሰብ ክፍል ተሰብኳል። ኢትዮጵያን ኢትዮጵያችን ያደረጓት ተጥለው ጠላትን ለመቅጣት ላንድ ዓላማ አንድ ግንባር የሆኑትን አጣጥለን ወያኔያዊና አዲስ ማንነት ፈጥረው ወደ ገደሉ አፋፍ መገፋታችንን ባይናችን ህሊና እያየነው ነው። በጥቅሉ ታሪኩን የማያውቅ ትውልድ የሀገር ፍቅር የሌለው በመሆኑ ወደ ባንዳዎች ዘመን ተሸጋግረናል። አግራችን ኢትዮጵያ ሰው አይብቀልብሽ ተብላ የተረገመች መስል ህሊና የሌላቸው ሞራላቸው የወረደ በተዘፈነበት ለመደነስ በተደገሰበት አሰላፊ ለመሆን ከሰሞኑ የሀገር ደዌዎች በዋሽንግተን ተሰብስበው ነበር። በኢትዮጵያችን ለህሊናው ለህዝብና ለሀገሩ የሚቆረቀር የእውነት ተሟጋችና የሞራል ልዕልና የተቀዳጀ ሙሉ ሰው ፈልጎ ማግኘት የማይታሰብ ሆኗል። የዋሽንግተን ተካፋዮች በቅጥፈት ምላሳቸው ሲያንበለብሉ የሐሰት ምስክርነት ሲሰጡ እግዚኦ አሰኝተውናል። ዛሬ በያዙት ዕድሜ ላይ ቆመው ብሔራዊ ውርደትን አራማጆች መሆናቸው አእምሮአዊ ብቃታቸው አጠያቂ አድርጎታል። ክብርና ማንነታቸው ያሻጫጣቸውን በኢትዮጵያ ገድል ላይ እንዲዘምቱ ያደረጋቸው የኢትዮጵያ ሳተላይት ቴሌቪዥን ኢሳት ተቀዳሚውን ድርሻ ይይዛል። በደሃው ህዝብ ጥሪት የከፍተኛ ደረጃ የትምህርት ዕድል ማግኘት የቻሉ ተጨባጭነታውን ዘለው ኢትዮጵያዊነትን አብክነው ለጠላት መሰሪ ተግባር ማጎብደዳቸው አፈርንባቸው። እነዚህ ካንድ አድርባይነትና ከክህደት እንቁላል የተፈለፈሉ የመሰሉ አዛውንቶች ምሁራኖች ሀገር የሞተ እንደሆነ ወዴት ይደረሳል በሚል መተማመን እጅ ለእጅ ተያይዞ ባህር አቋርጦ አድማስ ተሻግሮ የመጣውን የውጭ ወራሪ ኃይል ሀፍረት አልብሰው ውርደት አስታጥቀው ከመለሱት ጀግኖች አባቶችና እናቶች አለመፈጠራቸውንም አብስረዋል። የሞራል ዝቅጠትና ክህደት በእድሜ ገደብ እንደማይለካ በዋሽንግተን የኢትዮጵያ ሳተላይት ቴሌቪዥን ኢሳት መድረክ በቂ ማሳያ ሆኖ ተገኝቷል። የዛሬ 24 ዓመት ገደማ ወያኔና ሻቢያ ባንድ አንቃልባ ካልታዘል አብረን ካልተኛን በሚሉበት የጫጉላ ዘመን ከኤርትራ ምድር የወርቅ ጥርሳቸው ሳይቀር በጭካኔ ወልቆ ባዶ እጃቸውን የተባረሩ ኢትዮጵያን በተመለከተ አንድ የካህዲዎች አጣሪ ቡድን ወደ ኤርትራ ተጉዞ ይህ አይነቱ የሰብአዊ መብት ጥሰት ኤርትራ በነበሩት ኢትዮጵያውያን ላይ አልተፈጸመም እያሉ ይመሰክሩ የነበሩት ፕሮፌሰሮችን የክህደት ቃል አዳምጠን በትዝብት ማለፋችን የትላንትናን የህሊና ቁስል ሆኖ አልፏል። ይህን በህዝብ ፊት የተረገመና የተወገዘ ንግግር ያደረገው የወያኔና የሻቢያ ቅጥረኛ ፕሮፌሰር እንድሪያስ ሸቴ ሲሆን በዘንድሮ ደግሞ የሻቢያን ለኢትዮጵያ ህዝብ አንድነት አፍቃሪ መስካሪ ዶክተር ካሳ ከበደ ሆነው ተገኙ። ግንቦት 7 በሚቆጣጠረው ሚዲያ ኢሳት ቀን ከሌሊት እመኑኝ ሻቢያ የኢትዮጵያ ህዝብ ወዳጅ ነው በሚል ጮኸት የሰለቸንን የክህደት ፕሮፓጋንዳ ዶክተር ካሳ አዲስ ሜሎዲ ይዘው ብቅ አሉ። ወደ ኢትዮጵያ ህዝብ ጆሮ ያልደረሰ ሆኖም የአገር ክብርና ህዝብን በማዋረድ ተግባር ላይ ተሰማርተውበት ስለነበረው ቅጥረኝነት ምስክርነታቸውን ሰጥተዋል። አበው ሲተርቱ ባለቤቱን ካልናቁ አጥሩን አይነቀንቁ ይላሉ። የኢትዮጵያዊነትን ዝምታ ያልገባቸው የሞሳድ ምልምሉ ሻቢያ ለኢትዮጵያ ዲሞክራሲ አርከፍክፎ ሊቸረን ነው አሉ። የኢትዮጵያ ሳተላይት ቴሌቪዥን ኢሳት ያሰናዳው የውይይት መርሃ ግብር ሐሞተ ቢስ ምሁራኖችን ባስመሳዮች ተሞልቶ በመገኘቱ ልባችን ቆሰለ። የኢትዮጵያ ምሁራኖችና የጸረ ኢትዮጵያ ኃይሎች ቅጥረኞች አይናቸውን በጨዋጥበው በድፍረት የሚያስተባብሉትን ታዝቦ ብቻ ማለፍ ህሊናችን አይፈቅድልንም። አንጀታችንን በይበልጥ ርር ያደረገው ድፍረት ደግሞ የኢትዮጵያን አንድነትና ክብር የናዱትንና ሽፍቶችን አቀማጥለው ዛሬ አግራችን ለምትገኝበት መከራ የዳረጉትን ሄርማን ኮሆንና ዴቪድ ሽን ዛሬም ለሚያንዣብበው አደጋ መንገድ ቀያሽ እንዲሆኑ መጋበዛቸው የትውልድና የሀገር ደዌዎች ከነማን ጋር እንደሚያብሩ በግልጽ እየነገሩን ነው። ይሴራ አልገባንም የምንል ካለን ሆዳችንን ሞልተን ተጠቅለን የምንተኛ ከመጣው ጋር የምንሮጥ ባድርባይነት የምንነዳ ለውነት ግድ የማይለን በሆዳዳሪነት የምንመደብነን ብሔራዊ ጥቅም ያገር ክብር ህሊና ሞራል እውነት የተራከሱበትና የተዋረዱበት ዘመን ላይ በመድረሳችን ወሬ በሬ ወለደ ምስክርነታቸውን በመስጠት ከለየላቸው ጥላቶች ጋር በማበር ኢትዮጵያዊነትን ለመቅበር የሚሰሩ ስብስቦች በእሳት ተመስለው ተሰባስበዋል። እነ ዶክተር ካሳ ሻቢያን ዲሞክራት ሲሉ ይሰቀጥታል። የለየላቸው የኢትዮጵያ ጥላቶች እነ ህርማን ኮህን በኢትዮጵያን ፊት መታየታቸው ብቻ ራሱ ያሳፍራል። በመርሃ ግብሩ ላይ ስንቱ የኢትዮጵያዊነት መንፈስ እንዳለው የታወቀ ነገር የለም። ልዩነት አመሉ ውርደት ጨርቆ የሆነው ትውልድ በዚህ መሰል ስብስብ አጫፋሪ ሆኖ መታየቱ ጠላቶቻችን ለጣሉብን ትውልዳዊ የማንነት ዕዳ በድል ለማጠናቀቅ ቀዳማዊ ተግባር አድርገን መያዝ የሚኖርብንን የኢትዮጵያዊነት መንፈስ ዛሬም የተፋለሰብን መሆኑን በገሃድ አሳይቷል። መርሃ ግብር የሚባልለት የሐሰት መድረክ በኢትዮጵያ ላይ ኖረኛ ድርጊት የፈጸመ የአሜሪካ ባለሥልጣናትን አስተናግዷል። ሁለቱም ለወያኔና ለሻቢያ ባለውለተኞች ናቸው። ቋንቋንና ዘውግን መሠረት ያደረገ ፌዴራሊዝም በለንደን ሲቀየስ ዋነኛው መሐንዲስ የነበሩት የዚያን ዘመን የአሜሪካ የውጭ ጉዳይ ረዳት ሚኒስትር ሄርማን ኮህን ናቸው። እኚህ በትውልድ ፖላንዳዊ አይሁድ በሁለተኛው ዓለም ጦርነት ጀምሮ የአሜሪካ ዜግነት በማግኘት ለሲአይኤ ምልምልነቱ ብቁ ሆነው የተገኙ ከቀዝቃዛው ጦርነት መገባደጃ ጀምሮ ወደ አፍሪካ ቀንድና ምስራቅ አፍሪካ አይናቸውን የጣሉና የወያኔንና የሻቢያን የማጭበርበሪያ አጀንዳ ቀድመው የተቀበሉና አሜሪካ መለስን፣ ኢሳያስን፣ የዩጋንዳውን ሙሴቬኒን፣ የኮንጎውን ካቢላን ጨምሮ ለአፍሪካ አገሮች ብሩህ መሪዎች በሚል ቀባብተን አዲስ ዲሞክራሲያዊ አመራር በማስተዋወቅ የዘውግ ፖለቲካ እንደ ሸቀጥ ሊሸጥ ሊለወጥ ሊሞከር ይችላል የሚል አቋም የያዙ መሰሪ አይሁዳ ናቸው። ሄርማን ኮህን የአፍሪካን ጉዳይ በ1980ዎቹ ጀምሮ በኃላፊነት ሲረከቡ በቀደሙት ዘመናት ኢምፔሪያሊስቶች በኢትዮጵያ ላይ የነበራቸውን ቂም በቀል መበቀያ ለማድረግ እድሉ ገጠመላቸው። ከዚያን ጊዜ አንስቶ ሲአይኤ ባንድ ወገኑ ሽብርተኛ ብሎ የሰየመውን ወያኔንና የፈጠራ ታሪክ አንግቦ ከአረቡ ዓለም የዘይት ዶላር እየተረዳ የነጻነት ተጋድሎ አድርጋለሁ የሚለውን ሻቢያን በመምከር የኢትዮጵያን ሉዓላዊነት እየተዳፈሩና ያስደፈሩ ናቸው። ዛሬም ኮህን በኢትዮጵያ አንድ ያልተጠናቀቀ ጉዳይ እንዳላቸው ይናገራሉ። በቅርቡ የብሔርተኞች ስብስብ ላይ በሁለተኛው ዓለም ጦርነት ወቅት እንግሊዝ ኦጋዴን ለኢትዮጵያ ማስረከቧ ስህተት ነበር የሚል ዲስኩር አሰምተዋል። ከዚሁ ጋር አያይዘውም ደቡብ ሱዳን ከሱዳን እንድትገነጠል ከተፈቀደ ኦጋዴን ከኢትዮጵያ የማትገነጠልበት ምክንያት አይኖርም ሲሉ ቃለ ምልልስ ሰጥተዋል። ይህን እውን በማድረግ እንግሊዝ ኦጋዴን ወደ ኢትዮጵያ እንዳትጠቃለል ያደረገችውን ስህተት ማረም ይቻላል ሲሉ ተደምጠዋል። ይቅርታ ይህን አረፍተ ነገር ደግመዋለሁ። ኦጋዴን ከኢትዮጵያ የማትገነጠልበት ምክንያት አይኖርም ሲሉ ቃለ ምልልስ ሰጥተዋል። ይህንን በማድረግ እንግሊዝ ኦጋዴንን ወደ ኢትዮጵያ እንዳታጠቃልል ያደረገችውን ስህተት ማረም ይቻላል ሲሉ ተደምጠዋል። እኛ አይሁድ እንቅልፍ የሚነሳቸው ኢትዮጵያ በአንድ አገር በአንድ ሕዝብ መንፈስ የመቀጠሏ ጉዳይ ነው። ድመት መንኩሳ አመሏን አትረሳ ነውና ኮህን ሳይሸማቀቁ ያላጠናቀቁትን አጀንዳ ተጋብዘው በነበሩበት የብሔርተኞች ጉባኤ ላይ አቋማቸውን ቢያሰሙም በኮህን ጸበል የተጠመቀው ከሃዲ ሊቀኞች ኮህን ለኢትዮጵያ ጥፋት ስላሰቡት ፕላን ቢ ወይም ቀጣይ ፕላን ግምት ውስጥ አለማስገባታቸው አጠያያቂ ነው። ለኮህን ህልም መሳካት ወያኔና ሻቢያ አብረዋቸው አሉ። ስለ ሻቢያ ዶክተር ካሳ ከበደ አንስተው እንዳሉት ሳይሆን ሻቢያ በአስመራ 3 የኦሮሞ፣ 1 የአፋር፣ 1 የኦጋዴን፣ 2 የአማራ፣ 1 የቤኒሻንጉል፣ 1 የሲዳማ ነጻ አውጪ ድርጅት አሰልፏል። ለነገ የምትሻል ኢትዮጵያ ሳይሆን ዛሬም ነገም ወያኔ ለሚቦረቡሯትና ሻቢያ ለዘላቂ ዓላማው ጠፍጥፎ ሊሰራት ላሰባት ኢትዮጵያ አገልጋዮች ጋር የተቀመጡት ከሆን ኢትዮጵያን ከአብራኳ የተፈጠሩት ልጆቿ እንደሚሞግቷት በድጋሚ ባይናቸው እያዩ ነው። ዛሬ በአንደኛው ክፍለ ዘመን አገር ለማፍረስ ባህር አቋርጦ አድማስ ተሻግሮ ጦር ሰብቆ የሚዘምት ሰራዊት አያስፈልግም። ከሃዲዎች መቀለብና ማራባት የተሳካ ውጤት እንደሚሰጥ ኢትዮጵያ ተምሳሌነቷ እየታየ ነው። የኢትዮጵያ ሳተላይት ቴሌቪዥን ኢሳት እንግዳ ያደረጋቸው ሌላው አሜሪካዊ በኢትዮጵያ የቀድሞ አምባሳደር ዴቪድ ሸን ናቸው። በ97 ዓመተ ምህረት ምርጫ ወቅት ብዙ ደባ የፈጸሙ ናቸው። በአሁኑ ወቅት በጆርጅ ዋሽንግተን ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት ያስተምራሉ። በተለይም የአሜሪካ የስለላ ድርጅት እጩዎችን የሚያሰለጥኑ ናቸው። እኛ አምባሳደር በቅንጅት መነሳትና መውደቅ ዘመን የምዕራባውያኖች አምባሳደሮች ያዋቀሩትን የሰላም አደራዳሪ ኮሚቴ በሚመሩበት ወቅት እነበረከት ስምኦን በስማቸው ደብዳቤ እየበተኑ ሲያምታቷቸው ተበሳጭተው የውያኔን ባህሪ በቁጣ ምላሽ በጽሑፍ የሰጡና በዚሁ ቅራኔ ከአምባሳደርነታቸው የተነሱ ናቸው። ይህ ታሪካቸው እንዳለ ሆኖ ግን አምባሳደር ዴቪድ ሸን ለዚህ ደረጃ በቃቸው በ1970ዎቹ በኤርትራ የቃኞች ሻለቃ ጦር ወደብ ውስጥ በሲአይኤ ኦፊሰርነት ተመድበው ሲሰሩ በነበሩባቸው ዓመቶች የአሜሪካንን ዘላቂ ጥቅም በማስጠበቅ ያከናወኗቸው ተግባሮቻቸው ሲሆን እኚሁ አምባሳደር በ70ዎቹ በንጉሱ ያገዛዝ ዘመን በኤርትራ ውስጥ የሻቢያን ወይም ቲፒኤልኤፍና የኤልኤፍን እንቅስቃሴ ሲከታተሉ ከነበሩትና ወደ 80ኛው መገባደጃ ላይ ሻቢያና ወያኔን በምዕራቡ አውሮፓ ዋና ከተሞች የዲፕሎማሲ ኮሪደሮች እንዲመላለሱ ዛሬ በስልጣን ላለችው ሱዛን ራይስና በጥሮታ ለተገለለችው ዊንዲ ሸርማን ያስረከቡ ግለሰብ ናቸው። እኛ ኢትዮጵያን ይህን የካህዲዎች ጫጫታ ያንድ ቀን ጫጫታ ብቻ አድርገን መቁጠር የለብንም። በወያኔ ዘመን ክህደትን፣ አድርባይነት፣ ደንታቢስነት፣ ጥቅመኝነት፣ ኢሞራላዊ ድርጊቶች የግፍ ግፉን የመከራ ዕድሜ የሚያራዝሙ የውጭ ቅጥረኛ ልሂቃኖችን በኢትዮጵያዊነት የትግል መንፈስ ጠራርገን ለማስወገድ አለመቻላችን አዲስ የጸረ ኢትዮጵያ አጀንዳ ሰጥቶናል። ኢሳት ከነዋይ ፍቅር ተነስቶ የኢትዮጵያን ብሔራዊ አጀንዳ ተጠየቅ በሌለበት ሁኔታ እያነሳ እየጣለ የሚያደርጋቸው የማወናበጃ መድረኮችን በጥብቅ እናወግዛለን። በአገራችን የጣደችውን ትታ የሰው ታማስላለች የሚባል አነጋገር አለ። ሻቢያ ለራሳቸው ለኤርትራውያን ያላቋቋመውን ዲሞክራሲያዊ መንግሥት፣ ያላከበረውን ሰብአዊ መብትና የሕግ የበላይነት ከወያኔ ተላቀን ሁሉን ነገር እንድንበሸበሽ ያደርጋል የሚል ፕሮፓጋንዳ ማሰማት የሻቢያ ጀሌ መሆንን ይጠይቃል። ኢትዮጵያዊነት ሻቢያን የሚያይበት አመለካከት ከኢሳት አጀንዳ ጋር ተጻራሪ ነው። ሻቢያና ወያኔ ጸረ ኢትዮጵያ ኃይሎች ናቸውና በነኮሁን አቀነባባሪነትና በነመለስ ክህደት ማንም ነጻና ለዋላዊነቱን ለማስከበር ግዴታ ያለበት ሀገርና መንግስት ይቀበለዋል ተብሎ ሊታሰብ የማይችል ውሳኔ አግራችን ኢትዮጵያ እንድትቀበል ተጽኖ በመደረጉ ለዋላዊነቷ ክፉኛ ተደፍሯል። የኢሳት ባለሟሎችና እንግዶቻቸው አርቆ አስተዋይነት የጎደላቸው ውይይታቸው ብሔራዊ ለዋላዊነትን ይጻረራል። በአካባቢው ሰላምና መረጋጋት እንዲሰፍን ከተፈለገ እነኮሁን ባንገታችን ላይ ያጠለቁልንን ገመድ በጣጥሰን ሀገራችን ነጻና ለዋላዊነቷን ለማስከበር የምትወስደው እርምጃ በረጅሙ የብሔራዊ ነጻነታችን ዋስትና የሆነውን የቀይ ባህርና ህንድ ውቅያኖስን መተላለፊያ የሆነውን ስትራቴጂካዊ ጥቅም ተጽዕኖ ከሚያሳድር ኃይል አውጥተን በእጃችን መያዝ ይኖርብናል። የምዕራቡ ዓለም በኢትዮጵያ ላይ ያለው አስተያየት ይችን አገርና ህዝቧን የምዕራቡ ቅኝ አገዛዝ ሳይቀበሉ በደምና አጥንታቸው ያገራቸውን ብሔራዊ ነጻነት አስከብረው በመኖራቸው የተነሳ ካለው ቁጭት የመነጨውንና በነውያኔ ታግዘው የፈጸመብንን ደባ ከትውልድና ከሀገር ጥቅም አኳያ በማንም አገር አልተከናወነም። በእንቅርት ላይ ጆሮ ደግፍ ነውና በሉዓላዊነታችን ላይ የተፈጸመውን በደልና ኢትዮጵያን አላንዳች የባህር በር አልባ ያደረጉትን ውሳኔ በወያኔ መቃብር ላይ ለመፈጸም ፋኖ ተሰማራ ብለን ክተት ሳንል ባንዳ ምሁራኖች ሻቢያን አቅፈን መኖር እንችላለን እያሉ እየሞገቱን ነው። ዛሬ ክህደት እየተፈጸመ ያለው ያገዛዙ አፈሙዙ ስለተደገነብን ብቻ አይደለም፣ ታላቅ ፍርሃትም ስለነገሰ ብቻ አይደለም፣ በመቆበት የሚዘፍን ሆዳዳሪነት ትውልድ መራባቱ ብቻ አይደለም፣ ያገዛዙ ከፋፍሎ የማቆም ስልቱ ስኬታማ ስለሆነም ብቻ አይደለም፣ የወያኔ ሕግ አራዊት ኢትዮጵያን ከብተና አፋፍ ላይ ስላቆማት ብቻም አይደለም። የኢትዮጵያ ጥላቶች በባንዳዎች እየታገዙ የኢትዮጵያን የአገር ፍቅርና ጠንካራ ብሔራዊ የነጻነት ስሜትና ፍላጎት በየትኛውም በዓለም ዙሪያ ከሚኖረው የሰው ልጆች ጋር በኩልነት ከመታየትና ከመከበር ፍላጎት ጋር አብሮ እንዳይራመድ ሴራ ስላበጁልን ነው። የሰሞኑን የእሳት መርሃ ግብር የዚሁ ሴራ አንዱ ክፍል ነው። ድል ለኢትዮጵያ ሕዝብ።
I'm gonna make you mine. ስፍራ እስከሚናቸው አበደላይ ተሻሻልበት
ከዝንጀሮ ቆንጆ ምን ይመራረጡ? የኢትዮጵያ አንድነት ሬዲዮ ከተመሰረተበት ወቅት አንስቶ ኢትዮጵያና ኢትዮጵያዊነት የህዝብ ፍቅርና አንድነታችን ምን ችግር ውስጥ እንደገባ ሰፊ ቅስቀሳዎችን አካሂዷል። የኢትዮጵያን ህዝብ ትግል ለድል የማብቃት ኃላፊነት ያረፈው በጥራት የተሰባሰበ ፍጹም በኢትዮጵያዊነት መሪ ቃል የሚመራ ድፍረትን ከመርሆ ጋር ያዛመደ ከፍተኛ የሞራልና ህሊና መሰናዶ ያለው የጎሰኝነት ተውሳክ ያልወረሰው የቅኝ ገዢዎችን አመለካከት የማያስተጋባ መሆን እንዳለበት በማያሻማ ቋንቋ ገልጸናል። በአሁኑ ወቅት በአጣዳፊ መሰራት ያለበት ትልቁ ብሔራዊ አጀንዳ ኢትዮጵያዊነት የድርጅት ብቃቱን በተግባር መግለጽ የሚችልበትን ስብስብ ማጠናቀቅ እንደሆነም በማመናችን የመፍትሄው አካልነታችንን በመግለጫዎቻችን አስረግጠናል። በየዘመኑ በኃይልና በአመጽ አለ ህዝብ ፍቃድ ላጭርም ሆነ ለረጅም ዓመታት ስልጣን ላይ የወጡ ህዝብን ለህዝብ እየለያዩና ደም እያቃቡ ከሚያልፉ አምባገነኖች ጋር ከማበርና ከመወገን ይልቅ እነርሱ ሲያልፉ ከእነርሱ ጋር አብራ ማለፍና መጥፋት የሌለባት አገራችን ከምንም በላይ እንደምትበልጥ ይህ ሬዲዮ ሰፊ ቅስቀሳዎችን አካሂዷል። ከሁሉ በላይ ላንዲት ኢትዮጵያ፣ ላንድ አገር፣ ላንድ ህዝብ መቆምን እንደ ራእይ ብንይዝ የጸረው ያኔ ትግል ተቀዳሚ ተግባራችን አድርገን ስንታገል የአገሪቷን ህልውና ሊያስከብር በሚችልበት ሁኔታ እንዲጠናቀቅ ሁሉም የበኩሉን እንዲያበረክት ለኢትዮጵያዊነት ያለንን ፍጹም ወገንተኝነት በተግባር እንድንገልጽ ጥሪዎች ተላልፈዋል። ለአገሪቷ ክብር፣ ለህዝቧ ህብረት፣ ለዲሞክራሲያዊ ስርዓትና ፍትሐዊ አስተዳደር መስፈን በተባበረ ኃይል በሀገራዊ አጀንዳ የነጻነት ትግል ስር እንዲጠቃለል የኢትዮጵያዊነትን አቋም አስተጋብተናል። የኢትዮጵያ አንድነት ሬዲዮ ይህን መልእክት ደግሞ ደጋግሞ የሚያሰማው የኢትዮጵያዊነት ድርጅት በአንድ ራእይ ስር ለማጠቃለል ከድርጅት ፍቅር በላይ ለሆነችዋ ኢትዮጵያ ብሔራዊ ታማኝነታችንን የምንገልጽበት ድፍረት በመካከላችን እንዲፈጠርና ከዚሁ ጋር ተያይዞ ለበቀል እርምጃ ማስፈጸሚያ እንዲሆኑ የተመሰረቱት የጎሳ ድርጅቶችና ወያኔ እያዳቀለ በዲያስፖራው ውስጥ በበተናቸው የጎጠኞች አቀንቃኞች ላይ በፕሮፓጋንዳ የበላይነት ለመያዝ የጋራ ልሳን በእጃችን ውስጥ ለማስገባት በማሰብ ነው። ይህን ስንል በኢትዮጵያዊነት ላይ የድፍረት እጃቸውን የቀሰሩ አፍቃሪ ወያኔዎችንና አገር የለሽ ፍልስፍና መመሪያቸው ያደረጉ የሚያሰሙትን ጸረ ኢትዮጵያ አገር አውዳሚ ፕሮፓጋንዳ ለማጋለጥም ጭምር ነው። ከአራት ዓመታት የወያኔ አገዛዝ በኋላ የከፋፍለህ ግዛ ፍልስፍና የጫነብንን አስገዳጅ የባርነት ሰንሰለት በጣጥሰን በአቸናፊነት ለመወጣት እንዳንችል የጸረ ኢትዮጵያዊነት መንፈስ የተላበሱ እሾካ ሜኪላ፣ ጋሬጣና እንቅፋት በመሆን ትግሉን ፈር እንዳይዝ እያደረጉት ነው። በኢትዮጵያዊነት መሪ ሰብሳቢ ሐሳብና ራእይ የታነጸ ድርጅት ለማሳደግ እንዳንችል የወያኔን ብሔራዊ ክህደት የተቀበሉ የሥልጣን ፍላጎታቸውንና የጥቅም ጥማታቸውን ከወያኔ ጋር በማዛመድ የኢትዮጵያዊነት መሰባሰቢያ መርሆች እንዳይደመጡ ወያኔያዊ የሆነ የጥላቻ መርዝ እያስፋፉብን ነው። በዚህ ትውልድ ላይ የተከሰተው ለብሔራዊ ክብርና ታማኝነት አለመቆርቆርና ከኃላፊነት መሸሽ ምክንያት የሆነው በዋነኛነት የጎሳ ፖለቲካ ያሳደረው ተጽዕኖ በመሆኑ የዚህን የንጠፋፋ አቀንቃኞች አምረን ለመታገል ባለመቻላችን የዘመኑ ባንዳዎችና ጎጠኞች በአዲስ ዘመቻ የቤት ሥራዎች እየሰጡን ነው። በዚህ ትውልድ የተከሰተው ለብሔራዊ ክብርና ታማኝነት አለመቆርቆርና ከኃላፊነት መሸሽ የወያኔ ከፋፍለ ፖሊሲ ብቻውን ተጠያቂ በማድረግ ብቻ ሊወሰን አይችልም። ከዚሁ ከወያኔ ጸረ ኢትዮጵያዊነት ፍልስፍና ጋር የቅርብ ትስስር ያላቸው የስም ተቃዋሚዎችም በህዝብ መካከል የበለጠ ጥላቻን የሚያራግቡ ኢትዮጵያዊነትን ለበለጠ መጎዳት እንዲወድቅ ያደረጉትም ከወያኔ ጋር አብረው በተጠያቂነት ይፈረጃሉ። ከወያኔ የሚረግፉትም ሆኑ በወያኔ አምሳያ የተመሠረቱትና የነሱ ተቀጽላ በመሆን ህብረተሰቡን በቂም በቀል ያቆራኙት የጎጠኞች ድርጅቶች ወያኔ ተመቻችቶ እንዲገዛ አስተዋጽኦ እያደረጉ መሆናቸውንም በግልጽ ቋንቋ መነገር ያለበት ሐቅ ነው። በዋናነት ሀገሪቱን እያሽከረከራት ያለው ህወሓት በክፋት ጎዳና እየተመላለሰ ዜጎችን ምርኮኛ በሚያደርግ ህግ ቀፍድዶ እንዲገዛና የመቶ ዓመት ርቡን ተደላድሎ እንዲቀመጥ ያደረጉት በባዕዳን ኃይል የተኮለኮሉት የጎሳ ድርጅቶች ናቸው። ወያኔ የዘውግ ስማቸውን ኢትዮጵያዊነትን የማስፈራሪያ አርጮም አድርጎ ይዞታል። የኢትዮጵያ ብቸኛ የፖለቲካ ችግር ወያኔና በወያኔ አምሳያ የሚንቀሳቀሱ ጎጠኛ ድርጅቶች ናቸው። በተለይም የትግሬ ወያኔ አገዛዝ ጋር በመሆን የህዝብና የአገር ዕጣ በቀውስ የተሞላ የፖለቲካ ውስብስብ ሁኔታዎች ውስጥ እንዲገባ አድርገውታል። ያደቆነ ሰይጣን ካልገደለ አይመለስም ነውና ወያኔ በሰጣቸው መመሪያ መሠረት የኢትዮጵያን ገድሏን ለማፍረስ የሙጥኝ ብለዋል። ከሰሞኑ በዘር በሽታ ማንነታቸው የጠፋባቸው የስነ ልቡና ተጠቂ የሆኑ የጎሳ ድርጅቶች የህብረትን ስም በማንሳት ጥምረት ፈጥረው መግለጫ አውጥተዋል። አምስት አማጽያን ድርጅቶች ጨርቀደው ያሰፉትን የተለያዩ ሰንደቅ ዓላማቸውን በመስቀል የአማጽያኑ ቡድኖች ተወካዮች አዛውንቶች የጋራ ፕሮግራማቸውን ለማውጣት የሶስት ወሮች ጊዜ ቀነቀጠሮ በማስቀመጥ ሁለተኛውን ኤኤፍዲ አሊያንስ ፎር ፍሪደም ኤንድ ዲሞክራሲ ይፋ አድርገዋል። እንደተለመደው የአማጽያኑ የአባወራ በየጊዜውና በየቦታው እንዳስፈላጊነቱ እንዳሜባ የሚራባ ኦነግ ነው። ኦነግ በሚኒሶታ፣ ኦነግ በአስመራ፣ ኦነግ በኦስሎ፣ ኦነግ በለንደን ወዘተ የተራባና የሥልጣን ትርፍ የሚያፈላልግ ጸረ ኢትዮጵያ ድርጅት ነው። በአገራችን ፖለቲካዊ መልክዓ ምድር ላይ ተጨባጭ ተጽዕኖ አሳድሯል። ወያኔ እንኳን በዘመኑ ተጠቅሞ ቀጥቅጦ ካባረረው በኋላ ዛሬም በአውሮፓውያን የሚስዮን ቄሶች በኩል በሽምግልና እንዲዳኝ ልመና ላይ ነው። በመሆኑም ኦነግ የድርጅት ጠላት የለውም። ጠላቱ ኢትዮጵያዊነት ብቻ ነው። ወያኔ የፈጠረውን አምባገነናዊ አፋኝ ፖለቲካ ባሽከርነት አወድሶ ወያኔ የበለጠ ዘረኛ በሆነ መንገድ እንዲዋቀርና የኢትዮጵያን ሉዓላዊነት አስደፍሮ ቀደም ሲል ህልውናውን እንዲታወቅ ወዳደረጉት የባዕዳን አጋሮቹ ጋር የተጠጋ ደመኛ ጠላት ነው። ኦነግ በአንድ አገር በአንድ ህዝብ መንፈስ ራዕይና አስተሳሰብ ላይ ጥቃት ሲፈጸም የወያኔን ዓላማ በመከተል ነው። ኦነግ ኢትዮጵያችን በዓለም ፊት ነጻ አገር የተሰኘ የታሪክ ሜዳሊያ አጥልቃ ትኮራ ዘንድ ካባ ያጎናጸፏትን መሪዎቿን ይረግማል። በጥምረቱ የተካተቱ የኢትዮጵያ ፖለቲካ መፍትሄ ከወያኔ የደደቢት ማኒፌስቶ ጋር የሚያጋምዱ ድርጅቶች በመሆናቸው በኢትዮጵያ የተዘርጋው ቋንቋ ተኮር ፌዴራሊዝም የፖለቲካ ፍልስፍና ሁኔታ እንዲቀጥል ይፈልጋሉ። የወያኔ ዞግ ፖለቲካ ለህልውናው ማረጋገጫ በማድረግ የአንድነት አምዶችን ለማፈራረስ የህዝብን ለህዝብ መስተጋብርን ለዘመናት የጸኑ ቅርጾችን ለመንደር ፖለቲካው ትግበራ እንዲውል በመስራት ላይ ያለውን ወያኔያዊ የከፋፍለህ ግዛ ፌዴራላዊ መዋቅር ይሟገቱለታል። በጥምረት ተቀናጅተናል የሚሉት አምስቱ አማጽያዊ ቡድኖች የኦሮሞ ነጻነት ግንባር፣ የኦጋዴን ብሔራዊ ነጻነት ግንባር፣ የጋምቤላ ህዝቦች ነጻነት ንቅናቄ፣ የሲዳማ ብሔራዊ ነጻነት ግንባርና የቤኒሻንጉል ህዝቦች ነጻነት ንቅናቄ ናቸው። ወያኔ ለ24 ዓመታት ያህል የተንጠለጠለ ማንነት እንዲኖራቸው በደምና በአጥንት የቆሙ የአንድነት አምዶችን በማፈራረስ ትውልዱ በቀደሙት አባቶቹ ታሪክ የሚያፍርና የሚሸማቀቅ ሆኖ እንዲቀር የአገሪቷን ታሪክ ከልሶ ደልዞና ፈጠራ አክሎበት ያሰራጨው የልዩነት መርዝ ፍሬ ሰጥቶ እነዚህን በምኞትና በስደት የሚቀላውጡትን የነጻነት ትግል ከሰሞኑ ለዳያስፖራው ጀባ ብለውታል። የዘውግ ልዩነት ወደ ከፋ ጥላቻ እንዲቀየር የሚዳዳው ስለ ሀገር የማይጨነቅ ደንታ ቢስ ዲያስፖራ አዲስ ኤኤፍዲ ፈጥሮ እልል እያለ ነው። የኢትዮጵያዊነትን የትግል መንፈስ ጸልመት ሲያላብሱ የነበሩና ቀን ተሌሊት ልዩነትን ሲሰብኩ የነበሩት የዲያስፖራው የወሬ ቡድን በሰሞኑ ፊርማ ወደ ከበሮ መችነት ተሸጋግሯል። ኦነግ ከአምስት ዓመታት በፊት ከለንደን ወያኔንና ሻቢያን አጅቦ የጸረ ኢትዮጵያ መፈክር አንግቦ በጥላያዥነት አዲስ አበባ በመግባት የወያኔንና ሻቢያን አጀንዳ ሙሉ በሙሉ ያስፈጸመ የኢትዮጵያን ህልውና ለከፍተኛ አደጋ የዳረገ ጎጠኛ ድርጅት ነው። People's Alliance for Freedom and Democracy, PFAD, በኦነግ ሾፌርነትና መሐንዲስነት የተቀናጀ በዋነኛነት የወያኔ ህገ መንግሥት አንቀጽ 39 እንዲተገበር ዓላማው ያደረገ ስብስብ ነው። ለሀገርና ለህዝብ ደንታቢሱ ዲያስፖራ የማንነትን ጥያቄ በዘውግ ሐረግ መንዝሮ ቁልቁል አውርዶ መመልከትን በመላመዱ ዛሬም በአዲሱ AFD መርቀኗል። ባላማ የኮሰሱ በመንፈስ የረከሱ በጥቅም የታለሉ በዲያስፖራ ውስጥ ስለተራቡ የጸረ ኢትዮጵያ ቀኝት አዲሱ ያኔው ዜማ ይዘው ብቅ ብለዋል። ኦነግ እንደ አሜባ ተፈልፍሎ መዳከም ቢደርስበትም በኤፍዲ ወይም በጥምረቱ ውስጥ ወሳኝ ሚና እንዳለው የሚያረጋግጥ መግለጫ ሰጥቷል። እንደው ያኔ በዘር ተከፋፍሎ ዘረኛ በሆነ መንገድ የተደራጁትን ሰብስቦ ለአኩ ያላማው መጠቀሚያ ለማድረግ እንደፈለገ በቀጣዩ በሰጣቸው መግለጫዎች ላይ ይፋ አድርጓል። ከዘረኝነት የዘለለ የፖለቲካ ንድፈ ሐሳብና ደረጃጀት ያልተላቀቀው ኦነግ በሰሞኑ መግለጫው ላይ የመገንጠል መብቴን የምትከለክል ኢትዮጵያ ትበጣበጥ የሚለውን አቋሙን አስደምጧል። የዘውግ ስሜት ሀገራዊ የሆነውን የዜግነት ስሜት እንደዋጠውና ኦነግ ኢትዮጵያ በምትባል አገር ሁላችንንም በፍትሐዊነት የምንኖርበትና ሀገራዊ የፖለቲካ ስርዓት መፍጠር የምንችልበት ሁኔታ እንደሌለ በምሽግነት ለሚገለገልበት ዲያስፖራ ገልጿል። ከዚህ የምንወስደው ትምህርት ግልጽና አንድ ነው። ሀገር ፈጥሮ የዘውግ መብት ለማስከበር ወያኔስ ካልፈቀደ ድረስ በዘውግ ፖለቲካ አጥንት ትከሻ ላይ ተረባርበን ሁላችንም ድርሻችንን እንውሰድ በሚለው ይጠቃለላል። በስብስቡ ከተጣመሩት መካከል የኦጋዴን ብሔራዊ ነጻነት ግንባር በቀጥታ ከዓለም አቀፍ የጸረ ኢትዮጵያ ኃይላት ጋር የተሳሰረ ግንኙነት ስላለው ለሀገራዊ ዲሞክራሲያዊ ፍትሐዊ ተቋማት እንዳይኖር ከሚሠራው የወያኔ የፖለቲካ ፍልስፍና ትርፍ ወሳጅ ሲሆን፣ በይበልጥ ደግሞ ሀገርን አቁሞ ለሁላችንም የጋራ በሆነች ሀገር ሰብአዊና ዲሞክራሲያዊ መብቶችን ከማስከበር ይልቅ ድንበር ይበጅልን ከሚለው ኦነግ ጋር በማበር የጸረ ኢትዮጵያ ቡድኖች የሚሟገቱለትን ኦጋዴን የሚባል አገር የመፍጠር ህልሙ ወለል ብሎ ይታየዋል። የቀሩት ድርጅቶች ለኦነግና ለኦጋዴን ድርጅቶች ድሪቶ ልባስ ሆነው ሁከት ከመፍጠር የሚያልፉ ናቸው። ወያኔም ከዚህ ከኦጋዴን ብሔራዊ ነጻነት ግንባር ጋር በተደጋጋሚ ድርድር ላይ በመቀመጥ ዕውቅና ሰጥቶታል። የአዲሱ AFD የስብስቡ አባላት ከሻቢያ ጋር ንክኪ ስላላቸው አርበኛ ግንቦት ሰባት ጋርም ስውር ውል እንዳላቸው ግልጽ ነው። የጥምረቱን ስምምነት አስመልክቶ ያስተዋወቀው የግንቦት ሰባት ልሳን የሆነው ኢሳት ነው። አዲሱ የዲያስፖራው ነጻ አውጪ ድርጅት አሰላለፍን መልእክተ ሻቢያ ቡራኬ እየሰጠ እንደሚያዘምታቸው የሚነግረን ኢሳት ነው። የአቶ ዳውድ ኢብሳ ኦነግ፣ የለንጮ ለታ ኦነግ ከጀነራል ከማል ገልቹ ኦነግ መካከል ያለውን ልዩነት እንቆቅልሽ ለመፍታት ከጌቶቻቸው ከሻቢያዎች የሚቀርብ ሐቅ ባይኖርም የሌንጮም ሆነ የዳውድ ወይንም የጀነራል ከማል ኦነግ ቢፋቁ ቁመናቸውም ወርዳቸውም አንድ ነው። እርስ በርስ በማይተማመኑና በተከፋፈሉ ሰዎች በተለይም በውጭ ኃይላት ድርጅቶቹ የሚመሩ በመሆናቸው ኢትዮጵያዊነትን በማዋለል የእኩይ ተግባር የሚፈጽሙ መሆናቸውን ኢትዮጵያዊ ሁሉ ጠንቅቆ ሊረዳው ይገባል። ይህ ጥምረት የጠላቴ ጠላት ወዳጅ ነው በሚል ርኩስ መንፈስ ላይ የተመሠረተ ነው። በሀገራችን ጎጠኝነትን ሕጋዊ ዕውቅና ለመስጠት የሚደረግ ስብስብ ሲፈጠር የመጀመሪያ ጊዜ አይደለም። በዚህ ጥምረት የሚፈርሰው ማኅበራዊ ስሌት፣ የሚናደው ሀገራዊ ማንነት፣ የአገራችንን ህልውና ከገደል ጠርዝ እንድቆምና ፍትሕና ርዕትን ለማምጣት የሰማይ ላይ ሩቅ ተስፋ እንዲሆንብን የሚያደርጉ እንቅስቃሴዎች እንደሆኑ ፕሮግራማቸውን ይፋ አድርገዋል። የወያኔም ፕሮግራም ቋንቋ ተኮር ፌዴራሊዝም በኢትዮጵያ በመመስረት በዘር አንደኛና ሁለተኛ ደረጃ የተፈረጁ ዜጎችን ከፋፍሎ ለርኩስ ዓላማው መጠቀሚያ እያደረገ ነው። በሁለቱም የጸረ ኢትዮጵያ ቡድኖች የሚቀነቀነው ፖለቲካ ተወራራሽነት አለው። ኢትዮጵያን እንታደግ ካልን ባናቷ ላይ ያለውን የትግሪ ወያኔን ጨምሮ ከአፋር እስከ ጋምቤላ፣ ከቤኒሻንጉል እስከ ሲዳማ ዋናው አዝማች ኦነግ ያለውን ዘውግ ተኮር ሞግዚቶችን ከማፍረስ ውጭ ሌላ አማራጭ የለንም። የኢትዮጵያዊነትን ትግል የሚያመክኑ የእርስ በርስ መናከስ እልቂትንና ልዩነትን ማዕከል ያደረጉ በመሆናቸው የወያኔ የተራዘመ ክንድ በመሆን ለዓላማው መሳካት እገዛ ያደርጋሉ። የዚሁ የጸረ ኢትዮጵያ ንቅናቄ ምሽግ በመሆን የሚያገለግለው ዳያስፖራው ደግሞ ከወያኔ ጸረ ኢትዮጵያ ሕገ መንግሥት ጋር አስተሳሰቡን አጣምሮ በአገር ላይ በደል እንዲፈጽሙ የሚያልፉትን ያስተናግዳቸዋል። ባለፉት 24 ዓመታት ኢትዮጵያችን የወያኔ ከፋፍለ ግዛ የሥልጣን ዕድሜ ለማራዘም ሆን ተብሎ ዘውግን ሰበብ አድርጎ ለተቀነባበረው የመበታተን አደጋ መጋለጧን የሚክድ ትውልድ ተበራክቷል። የወያኔ የዘር ፖለቲካ ልሂቃን በተለከፉበት የጥላቻ መርዝ ምክንያት ከንቱዎች አድርጎ አስቀርቷቸዋል። እናም በመገንጠል አባዜ ተጠምደን ሀገሪቷን በደም ውቅያኖስ ለማጥለቅለቅ የሚዳዳቸው የጥላቻ መሐንዲሶች በምንም መልኩ ስርየት የማይገኝለት ጥፋት ውስጥ እንደገቡ ልንነግራቸውና ልናወግዛቸው ይገባል። የወያኔ ተንኮልና ሸር ወደ ለየለት ፍጥጫ የገፋን መሆኑን ተገንዝበን ባዳኛችን የኢትዮጵያዊነት በትር ዘውግ ተኮር ነውረኛውን የወያኔን አገዛዝ ማጥፊያ መሳሪያችን መሆኑን አምነን በአንድ አገር በአንድ ሕዝብ መንፈስ በአንድ ሰንደቅ ዓላማ ስር እንነሳ። ይህን ሳናደርግ ብንቀር ጸጸትና መብከንን ለመታደግ ተቸግረን ትውልድ አምካኝ እንሆናለን። ዘውግ ተኮር አሳፋሪ ቅስቀሳ ጀርባ ላይ ያደፈጠውን አኩይ የጸረ ኢትዮጵያ ሴራ ለመበጣጠስ አዝማቹን በመቅጣት ወደ ተቀደሰ ተግባር ከተሸጋገርን ግን ከትውልድና ከታሪክ ተወቃሽነት ብቻ ሳይሆን ከዘገየ ጸጸትና መብከንም እንታደጋለን። ድል ለኢትዮጵያ ሕዝብ። አድማጮቻችን፣ የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ተቃርበናል። የዛሬውን የጥቅምት 21 2008 ዓ.ም ወይንም የኖቬምበር 1 2015 ስርጭት የመራ ነው ንጉሥ ታምራት ተኮላ ወርቁና እኔም ወርቁ ሞላ። ደህና ቆዩልን እያልን በዚሁ እንሰናበታቸዋለን። መልካም ሳምንት። ድል ለኢትዮጵያ ሕዝብ። See the middle.
ተወታደሮቻቸው ጋር ሆነው